የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ ሐሙስ ጥር 23 2011 ዓ.ም ተመረተ ምሽት ዝግጅቶችን ይዤ አብሬያችሁ የማመሸው ጽዮን ግርማ ነኝ። ከጅቡቲ ወደ የመን በመጓዝ ላይ የነበሩ ሁለት ጀልባዎች ተገልብጠው እስካሁን 52 ሰዎች መሞታቸው ተገለጸ። በዜና ዘገባችን ዝርዝሩን ይዘን እንመለሳለን። የአገር ሽማግሌዎች ሰላም ለማስፈን በይርጋለም ተሰባስበዋል።
እንደ ድሮ ደም እየተፋሰሰ ሳይሆን ሰላማዊ ጥያቄ እንደመሆኑ መጠን የተቀመጠ ሕግ አለ። ስለዚህ በዛ አኳያ መልሱ መመለስ አለበት።
የዚህም ዝርዝር ዘገባ ይኖረናል። አንድ የካንሰር ጨረር ማከሚያ ማዕከል ለመቶ ሚሊዮን ከዚህ ቀደም ስለ ካንሰር ሕክምና ችግር ያጠናቀርነው ዘገባ አለን። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። አጠር ላሉ ዓለም አቀፍ ዜናዎቻችን በድጋሚ ተመልሰን መጥተናል። በመግቢያችን ላይ ወደ አስተዋወቅ ነው ቀዳሚው ዜናችን እናልፋለን። ጅቡቲ ባህር ጠረፍ አቅራቢያ አደን ባህረ ሰላጤ ውስጥ ከትላንት በስቲያ ተገልብጠው ከ50 በላይ ሰው ከሞተባቸው ሁለት ጀልባዎች የተረፉ ካሉ ለመፈለግ የተሰማሩ አሳሽ ቡድኖች ዛሬም ውሃው ላይ ተሰማርተው ውለዋል። በሁለት ጀልባዎች ላይ ተሳፍረው ከነበሩት መካከል በደረሰው አደጋ 52 ሰው መሞቱ ተረጋግጧል። 16 ሰዎች በሕይወት የተረፉ ሲሆን ሌሎች በአስሮች የሚቆጠሩ ደብዛ እስካሁን አልተገኘም። ከተረፉት መካከል አንዱ ሊድ መሐመድ ባዳል እንደሚሉት አንድ አሸጋጋሪ ሰው ያገኘው ከታጁራ ተነስቶ በእግሩ ኦቦክ የሚባለው ቦታ ከደረሰ በኋላ ነው። ከዚያም አሸጋጋሪው ከሌሎች ፍልሰተኞች ጋር ቀላቅሎ ወደ ባህሩ ዳርቻ እንደወሰዳቸውና ጀልባይቱ ላይ እንደተሳፈሩ ተናግሯል። እርሱ በወጣበት አንዲቱ ጀልባ ላይ ብቻ 85 ሰው እንደነበረባት ገልጾ ባህሩ ላይ ለጥቂት ደቂቃዎች ከተጓዙ በኋላ የጀልባይቱ ሞተር መበላሸቱንና የተጓዙ የነበረው ሰዎች ዘሎ መውጣቱን ከዚያም ጀልባዋ መገልበጧን ተናግሯል። ሁለቱ ጀልባዎች ላይ ወደ የመን ለማቋረጥ የተሳፈሩት 130 ሰዎች እንደነበሩም ዓለም አቀፉ የፍልሰት ድርጅት አይኦኤም የተረፉት ፍልሰተኞች የሰጡትን ቃል ጠቅሶ አመልክቷል። በወቅቱ በነበሩት ከባድ ነፋስና ዝናብ ምክንያት የሳይነሳ እንዳልቀረና ጀልባውን መገልበጡን አይወይም አክሎ ጠቁሟል። ከጀልባዎቹ የተነሱት ሰዎች ከጀልባዎቹ የተገለበጡት ሰዎች መካከል ኢትዮጵያውያን እንዳሉበት መረጃ እንደወጣና ከዚያም ከኢትዮጵያውያን መኖራቸው ስለተረጋገጠ ሁኔታውን ለማጣራት ጅቡቲ የሚገኘው የኢትዮጵያ ኤምባሲ የሚስዮን ሰራተኞች ወደ ስፍራው መላካቸው ታውቋል። ከአደጋው የተረፉት ኦቦክ በተባለች ቦታ እንደሚገኙም ዓለም አቀፉ የስደተኞች ድርጅት መጠለያ እንዳሉ አስታውቋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከሜክሲኮ ጋር በሚዋሰነው ድንበር ላይ ግንብ ለመገንባት ያላቸውን ቁርኝት ዛሬ በአዲስ መልክ አጠናቅረውታል። የሀገሪቱ ምክር ቤት ለግንቡ የሚሆን በጀት ባይመድብላቸውም እንኳን በሆነው መንገድም ቢሆን ይገነባል ብለዋል። ትራምፕ በትዊተር ገጻቸው ላይ አከታትለው እንደ ጻፉት በምክር ቤታዊ ኮሚቴ ለድንበር ጸጥታ ገንዘብ ለመመደብ ጥረት የሚያደርጉት ሪፐብሊካውያን ጊዜያቸውን እያጠፉ ነው፣ ምክንያቱም ካራቫኖች ወይም ብዛት ያላቸው ፍልሰተኞች ወደ ዩናይትድ ስቴትስ እየጎረፉ መሆናቸውን የሚያሳይ ማስረጃ ያለ ቢሆንም ዴሞክራቶች እጅግ አስፈላጊ ለሆነው ግንብ ባጀት አይመድቡም ብለዋል። ሆኖም አታስቡ፣ ግንቡ እንደሆነ እየተገነባ ነው፣ ብዙም እርዳታ አልጠብቅም ሲሉ ሪፐብሊካውያንን አጽናንተዋል። የቬንዙዌላ የተቃውሞ መሪ ሁዋን ጊዲዮ የሀገሪቱን ፕሬዚዳንት ኒኮላስ ማዱሮን ከስልጣን አስወግደው በደቡባዊቷ አሜሪካ ሀገር ዴሞክራሲን ለማስፈን በማደርገው ጥረት ዓለም አቀፍ ማህበረሰብ እንዲደግፈኝ ጥሪ አደርጋለሁ ብለዋል። ተቃዋሚዎች በሚበዙበት በዚህ ብሔራዊ ሸንጎ መሪ የሆኑት ጊዲዮ ባለፈው ሳምንት የሀገሪቱ ፕሬዚዳንት ነኝ ማለት ራሳቸውን ሰይመዋል። አዲሱ የማሌዥያ ንጉስ ዛሬ በተደረገው የንግስና ስነ ስርዓት በትረ ስልጣኑን በኦፊሳላዊ መንገድ ተረክበዋል። ሱልጣን አንዱላህ ሱልጣን አህመድ ሼህ ኳማላ ላፑር በሚገኘው ብሔራዊ ቤተ መንግስት 16ኛው የሀገሪቱ ንጉስ ሆነው ተሰይመዋል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ወደ መጀመሪያው ዘገባችን እናልፋለን። የአገር ሽማግሌዎች፣ የሃይማኖት አባቶችና ወጣቶች በተገኙበት የሰላም ኮንፈረንስ በይርጋለም ከተማ ተካሂዷል። ወጣቶች ጥያቄያቸው ምላሽ እስኪያገኝ ድረስ የሲዳማ ሐላሌ ባህላዊ ስርዓት ተከትለው በሰላማዊ መንገድ እንዲጠይቁ የሲዳማ አገር ሽማግሌዎች አሳስበዋል። እጅቶች ወይም የሲዳማ ወጣቶችና አገር ሽማግሌዎች የጋራ የሰላም ኮንፈረንስ ማካሄድ ከጀመሩ በኋላ ለውጥ መታየቱን የክልሉ ፕሬዝዳንት አቶ ሚሊዮን ማቴዎስ አስተውቀዋል። እጅቶች የሲዳማ የክልልነትን ጥያቄ የሚረጋግጥበትን ህዝብ ውሳኔ እንደሚያስፈጽም የክልሉ ምክር ቤት ለምርጫ ኮሚሽን ቢያስተውቅም ዘግይቷል ሲሉ ቅሬታቸውን አሰምተዋል። ዮናታን ዘብዲዮስ ተከታዩን ሪፖርት ልኮልናል።
በይርጋለም ከተማ በተካሄደው የሰላም ኮንፈረንስ ከዳሌ፣ ከኢሉኮ አባያ፣ ከወንሾና ከይርጋለም ከተማ መስተዳድር በሺዎች የሚቆጠሩ ወጣቶችና የአገር ሽማግሌዎች ተሳትፈዋል። በዚህ የሰላም ኮንፈረንስ ላይ እጀቶችና የአገር ሽማግሌዎች በሰላምና በጸጥታ ጉዳይ ዙሪያ በጥልቀት መምከራቸውን ከወንሾ ወረዳ የተሳተፈው ወጣት ከበደ በጠነ ተናግሯል። በዞኑ የሚኖረው የተለያየ ብሔር መሆኑን ተናግሮ አሁንም የምንፈልገው እንደ ወትሮ በባህላችን መሰረት በሰላምና በአብሮነት መኖር ነው ብሏል። ወጣት ከበደም
በአጠቃላይ የኢትዮጵያ ከሰማንያውም ብሔረሰብ ከውስጣችን ገብቶ በወንድማማችነት ለመኖር ነው የምንፈልገው።
የሰላም ኮንፈረንሱም አንድነትን ለመፍጠርና ህገ መንግስታዊ ጥያቄያችን ቶሎ እንዲፈታ ግፊት ለማድረግ ያስችላል ያለችው ወጣት ያልጎ ግርማ ነችም። የሲዳማ የክልልነት ጥያቄ ብዙ መስዋዕትነት የተከፈለበት መሆኑን ገልጻ በዚህ ሂደት ውስጥ አላግባብ የጸጥታ ችግር እንዳይፈጠር ሁሉም ሰላም የማስከበር ሚና መወጣት አለበት ነው ያለችው።
ሲዳማ ሁሌም ጥያቄ ይጠይቃል። 27 ዓመት ሙሉ ደግሞ በአቅጣጫ የተጠራ ኖረናል። በደቡብ ያም እየታፈነ ነው። ሁሌ ሲጠይቅ ወይ ጠያቂው ይገደላል ወይ የሆነ ነገር ይደረጋል። ብቻ ወጣቱ በጣም ስለ ክልል ጥያቄ ብዙ ወጣት ሞቷል። ሲዳማ ብቻ ሳይሆን ሙሉ ኢትዮጵያ ያውቃል ብዬ አስባለሁ። ስለዚህ ይሄ ነገር እንደ ድሮ ደም እየተፋሰሰ ሳይሆን ሰላማዊ ጥያቄ እንደመ መሆኑ መጠን የተቀመጠ ህግ አለ። ስለዚህ በዛ አኳያ መልሱ መመለስ አለበት። የግድ ሲዳማና እጀቶ መሆን አይጠበቅብንም ሰላም ለማስከበር እጥዋ። ስለዚህ ሴትም ጨምሮ ሰላምን ማስከበር በዛ ስምንትን የሚለውን ከህግ አኳያ መቀጣት ያለበትን ሰው እንዲቀጣ እንላለን።
የጀቶ አባልና አክቲቪስት ወጣት ቻድኮ ለማ የሲዳማ ወጣትና ህዝብ ፍላጎት በዞንም ሆነ በሐዋሳ እንዲሁም በሁሉም ከተሞች ከሌሎች የክልሉ ብሔር ብሔረሰቦችና ከኢትዮጵያ ህዝቦች ጋር አብሮ በመኖር መለወጥ እንደሆነ ተናግሯል። ውጣልኝ አትምጣብኝ የሚል ሳይሆን ሁሉንም ማህበረሰብ አቅፎ የሚይዝ ክልል ነው መመስረት የምንፈልገው ብሏል። መልማትም ማደግም እንደሆነ የሚቻለው እንደዚህ ሲሆን ነው ብሏል።
እውነቱን ለመናገር አሁን ሐዋሳ ሌላ ብሔረሰብን የሚያሸማቀቅ አመለካከት ወይም አካሄድ እውነት ለሲዳማ ህዝብ ተብሎ ነው ወይ ብለን እንጠይቅ። ፖለቲካሊ ስንሰራ በምንም መልኩ የሲዳማ የሚጠቅም አይደለም። ምክንያቱም የሲዳማ ህዝብ የሚጠቀመው ሐዋሳ ስታድግ ነው። ሐዋሳ ከተማ ውስጥ ያለ ንግድ እንቅስቃሴ ሲበረታታ ነው። እንኳን አይደለም የሐዋሳ ከተማ ነዋሪ ፈረንጅ ቱሪስት እንዲመጣልን ነው እኛ እየሰራን ያለ ነው። ቱሪስት እንዲመጣልን እየሰራን አጠገባችን ያለን ሰው መግፋት የእኛ ባህልም አይደለም፣ የእኛ የፖለቲካዊ ጥያቄም አይደለም ማለት ነው።
ህዝበ ውሳኔ እንዲያስፈጽም የክልል ምክር ቤት ለምርጫ ኮሚሽን ቢያስታውቅም ቀኑ መታወቅ ነበረበት፣ ዝግጅት ማድረግ ስለሚያስፈልግም ዘግይቷል ሲል በወጣቶች ዘንድ ያደረውን ቅሬታ ገልጿል።
በአመት ውስጥ ነው ይሄ ጥያቄ መመለስ ያለበት። ያንን ጥያቄ ለመመለስ ግን ሪፈረንደም መካሄድ አለበት። ሪፈረንደም ለማካሄድ የምርጫ ጣቢያዎች ተለይቶ መታወቅ አለባቸው። በእነዚህ ውስጥ ደግሞ የመራጮች ምዝገባ መደረግ አለበት። ከደቡብ ክልል ጋር ያለው ፍቺ በጣም ሰላማዊ በሆነ መልኩ መደረግ አለበት። እነዚህ ሁሉ ነገሮች በጣም ጊዜ የማይጠይቁ ነገሮች ናቸው።
ሽማግሌዎቹ በዞኑ ወቅታዊ ጉዳዮች፣ በዲሞክራሲ መብቶች አያያዝ፣ በመልካም አስተዳደርና በነጻነት ዙሪያ ተወያይቷል። ወጣቶች ያሏቸውን ጥያቄዎች የሲዳማን ባህልና ወግ ተከትለው እንዲጠይቁ መክረዋል። የሲዳማ አገር ሽማግሌ የሆኑት የይርጋለም ከተማ ነዋሪ አቶ መኮንን በዋኔም ወጣቶች ጥያቄያቸው ምላሽ እስኪያገኝ ድረስ ዲሞክራሲያዊና ሰላማዊ መንገድ ብቻ መከተል እንዳለባቸው ተናግሯል። የአገር ሽማግሌዎችም ሰላምን በማስጠበቅ ረገድ የሚጠበቅባቸውን ኃላፊነት መወጣት አለባቸው ያሉት አቶ መኮንን መንግስትም ህግ የማስከበርና የዜጎችን ዲሞክራሲያዊ ጥያቄ ምላሽ እንዲያገኝ ማድረግ አለበት ነው ያሉትም።
ሲዳማ ህዝብ አፍኖ የሚል ባህል አለው። የሚደማመጥ ነው፣ የሚሰማ ነው። ወጣቱም ሽማግሌው የሚሰማ ስለሆነ ሽማግሌዎች እየተመካከሩ ወጣቱን እየመከሩ በሰላማዊ መንገድ ምላሽ የምናገኝበትን ነው የምንጠይቀው። ሽማግሌው ወጣቱም ዛሬ በዚህ መድረክ በቂ ግንዛቤ አግኝቶ የወጣበት ነው።
የሲዳማ ወጣቶች ወይም እጀቶች ከሲዳማ አገር ሽማግሌዎች ጋር በሰላምና በጸጥታ ጉዳይ መምከር ከጀመሩ የሳምንታት እድሜ ብቻ ቢኖረውም ለውጥ መታየቱን ነው የክልሉ ፕሬዝዳንት አቶ ሚሊዮን ማቴዎስ የተናገሩት።
ትላንት አብሮት የነበረው ጉራጌ፣ ወላይታ፣ አማራው፣ ሌላውን ብሄር በሰላም በውስጡ መኖር የሚችል የሚችልበትን ሁኔታ መፍጠርና እሱን ማስፋት ዛሬ ላይ አዲስ ምን ጀምሮ አይደለም ካባታችን ጀምሮ የመጣ መልካም እሴት መሆኑን ወጣቱ ትውልድ ተገንዝቦ ከዚህ ለየት ባለ መልኩ የሚሄዱ ነገሮች መኖር እንደሌለባቸው እንደዚህ አይነት የሽማግሌዎች ምክር በጣም ጠቃሚ ሆኖ ነው ያገኘነው። ባለፈው አዋሳ ሲካሄድ አይታችሁ እንደሆነ በከተማ ውስጥ ያለው አንዳንድ ምልክቶችን ዜጎች ተረጋግተው መኖር የሚችሉበትን ሁኔታ ጫናም ያሳድሩ ነገሮችና ምልክቶች ጭምር እንዳይኖሩ ሽማግሌዎችን መክሮ ወጣቶችንም መክሮ አመራሩንም መክሮ ሌላውም ህዝብ ደግሞ አይነሳውን ጥያቄ ተረድቶ ከሱ ጋር በሰላም መኖር የሚችልበትን ሁኔታ ያንንም ድባብ እየፈጠረ ያለ መድረኮች ናቸው ብዬ ነው የወሰድኩትና አሁን አጠቃላይ ሲዳማ ውስጥ ከነዚህ ከሽማግሌዎች ሶንጎልና ምክር በኋላ እየመጣ ያለው መንፈስ በሌላውም አካባቢ መስፋት አለበት ብዬ ነው የማስበውና
የአዋሳ ከተማን ጨምሮ በዞኑ የተሻለ ሰላም መረጋጋትና አንድነት ተስተውሏል ብሏል ፕሬዝዳንቱ። የሲዳማ ህዝብ ጥያቄ ዘግይቷል በምን ደረጃ ላይ ይገኛል ተብሎ ለተጠየቁትም ጥያቄ ህገ መንግስታዊ ስርዓት ጠብቆ እየተሰራ መሆኑን አቶ ሚሎን ገልጿል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ተከታዩ ቅንብራችን የካንሰር ህክምና ማዕከል ችግርን በተመለከተ የሚዳስስ ዘገባ ነው። ወይዘሮ ነጻነት ሲሳይ የ6 ዓመት ወንድና የ16 ዓመት ሴት ሁለት ልጆቻቸውን ባህር ዳር ጎረቤቶቻቸው ጋር አስቀምጠው አዲስ አበባ ናቸው። ምክንያታቸው ደግሞ የማህፀን ጫፍ ካንሰር ታማሚ ሆነው ለጨረር ህክምና ጥቁር አንበሳ ሆስፒታል ከሚኖሩበት ከተማ ተልከው ነው።
ቀጠሮ ተሰጠኝ። ከአመት ከሁለት ወር በኋላ ይደርስሻል ተብዬ ከአመት ከሁለት ወር በኋላ ነው ቀጠሮ የደረሰኝ። እስከዛን ድረስ እኔ እየተሰቃየሁ ነበር። በጣም ይፈሴ ነበር። ህክምና በሰዋት በየቦታው ባለመኖሩ በጣም ተሰቃየሁ ነው። አመት ከሁለት ወር ማለት በጣም ከባድ በበሽታ ላይ እየተሰቃዩ ምንቱ በጣም ጣውረዱ መከራ ነው። ስቄት ብዬ እንደ ልብ የለም፣ ዶክተር እንደ ልብ የለም። አነስተኞች ናቸው መሰል ዶክተሮች። በጣም እዛውም ተሰቃያቸው በረንዳ ላይ ወድቄ እንዳለ ስንት ነገር አየሁ። ተፈተንኩ በጣም።
የት ነው በረንዳ ላይ የወደቁት?
ሆስፒታል በረንዳ፣ ጥቁር አንበሳ ሆስፒታል በረንዳ ላይ እዛ ላይ ወድቄ ስንት ነገር አሳልፌ የመጨረሻ ላይ ነው ጨረር የበቃው።
ዝም ብለው ነው በረንዳ ላይ የተኙት የነበረው?
አዎ፣ ምንም ነገር የለኝም። ገንዘቤን ጨርሻለሁ በግል ህክምና። እዛም ደግሞ እንደገና ውጣ ውረዱ መከራ ነው። ሰኞ፣ ማክሰኞ፣ ሮብ ሲሉ የያዝኳትን ሳንቲሜን ጨረስኳት። ገዛ
ምን ያህል
ግንቶችም ህይወታቸው አልፏል። ጥማት አለ በጣም በሽታው ደግሞ ምግብ ካልበላሽ ይጎዳሻል። ምግብ አይገኝም። ገንዘብ ደግሞ ከእጄ ስለሌለ እየገዛን መብላት አንችልም። ምስግን ነው አጠቃላይ ብዙሀኑ አጠቃላይ ደሀ ነው ያለው እየተመላለሰ ይታከማል። የሌለው ደግሞ እንደ እኔ እየወደቀ ምር ለመንገድ ያለለት ይተርፋል፣ ያላለለት ደግሞ ይሞታል።
ልጆቹት አሁን የያዘሎት የረዳውት ሰው አለ?
ምንም ምረዳኝ የለም። እግዚአብሔር እሱ ቤት የምንድል እያለ ብር እያዋጡ እየፈቅድ ለወዛ ጎረቤት አስጠብቻቸው ይበጣው ጽዳት ነገር ነበር የምሰራው እና ከመተዛዘር አንጻር አይዞሽ እኛ ዳቤ እየገዛን እየሰጠናቸው ነው ብቻ ንጽሽሎች ነው የምልኛለን።
የት ነበር ጽዳት የሚሰሩት?
ጽዳት መንገድ ለመንገድ የሚነሳ ምናልባት በሚዲያ ቤቶች ከሆነ የቤት እየተከተል ሲሄድ ማዳበሪያ ቤቶችን ቆሻሻ እያነሳ የሚነሳ ቆሻሻ አለ። እሱን በማህበር ተደራጅተን ነው ሰራ ነበረ። እኔ ግን አሁን በበሽታ ምክንያት
ይማራሉ
ይማሩ ነበር። አሁን ግን የሚቋጠርልኝ የለም ምሳ የሚያበላኝ የለም ብሎ አሁን እንግዲህ ተቋርጠዋል። እነሱ ማን ያቆየኛል እኔ ሰዲ ብዙን እንትን ብለኝ የለም ብሎ አሁን ስምንተኛ ክፍል ነበረ አሁን አቋርጣን ያለ።
ወይዘሮ ነጻነት የልጆቻቸው አባት ትተዋቸው እንደሄዱ ይናገራሉ። በህመም ላይ ችግር፣ በችግር ላይ ደግሞ በጊዜ ህክምና ለማግኘት ተደራርቦ እንዳጎሳቆላቸውም ይገልጻሉ። አሁን የጨረር ህክምና አግኝተዋል፣ ግን በጣም ስር ከሰደደ በኋላ በመሆኑ የመዳን ተስፋቸውን ቀንሶባቸዋል። የልጆቻቸው ነገር ደግሞ አሳስቧቸዋል። ሌላዋ የሶስት ልጆች እናት እንደሆኑ የነገሩኝ ወይዘሮ ባትሬ ፉፋ ህመማቸው ተመሳሳይ ነው።
ካሰላ ነው መጣው ለእኔ ስለምከሰኝ አሰላ ሆስፒታል እጄ ጥቁር አንበሳ ይዤ ተባልኩና ተመርምሬ ምችል እዚህ ውጤት መጣና በሁለት ወር ተመለሰልኝ። ከዚያም በኋላ ቀጠሮ ተሰጥቶች ከቀጠሮ በኋላ ሶስት ወር አራት ወር ሲባል በሽታ ስሬ ሳይሰድብኝ እያልኩት ወደ 10 ወር ቁጭ አልኩት። አሰላ እየመጣ እየተመላለስኩት መንገድ ላይ እያደርኩ በረንዳ እያደርኩት እየተሰቃየው 10 ሰብዶብኝ በ10ኛ ወሬ ብርሽን ተደረግኩት። ብርሽን ተደርጌ ገብቼ አሁን ስመለስ ደግሞ ጨረስ ተባልኩት። አሁን እየወሰድኩኝ ነው፣ ግን እኔ መድኃኒት ማገኘት አልቻልኩም። እንደኔ እስካሁን ድረስ እየፈሰሰ ነው። ምንም ሕክምናም በስራቱ ያገኘት ነገር የለም። በረንዳ ላይ ነው የሚያድረው። ለምን ነው የሚበላ? ጥቁር አንበሳ ነኝ። በዚህ ላይ ውሃ መከራ ነው። እዛ የምንታጠፍ የለም። አልጋ መከራ ነው። በረንዳ ላይ ነው የምናድረው። ትራንስፖርት ደግሞ የለንም። ከዛ እየመጣ ምን እያልኩት እየተሰቃየ በቃ ተሰቃይቼ እኮ ነው ይህን አል ራሱ ያገኘው። ዘመድ የለኝ፣ ምን የለኝ፣ እኔ ገንዘብ የለኝ። እየተሰቃየ ነው ያለው እስካሁን ድረስ። ሆስፒታል ስንመጣ በቂ ሕክምና አናገኝ ዶክተር የለም እየተባለ ከሀገራችንን ስንመጣ አንዴ መብራት ጠፍቷል ሲባል አንዴ ማሽን አንድ ነው ሲባል እየተሰቃየ ነው። አሁን በአስራ ሁለት በቀደም መብራት ላይ ላይ ተበላሽቶ ነበር። አንድ አስራ አስር ደቂቃ መብራትና ማሽን ጠፍቶ ተኝቼ ነበር እዛ ጨለማ ውስጥ ሳልሞት። ማሽን የለም፣ በቂ ሐኪሞች የለም፣ ዶክተር ወደ እኛ ሀገርም ሆን በየዞናችን በየሀገራችን የለም። መንግስት ትኩረት አድርጎ በየአለበት ቦታ ይሄ ማሽንም ቢተከልብን መድኃኒት ራሱ ክኒን በክኒን አቅም አናገኝም። ትልቅ ሆስፒታል ነው የተባለበት ቦታ አናገኝም። እኛ ማገኘት አልተቻለም። ምንም አንድ ነገር የለንም እኮ። ስለዚህ እኛ በጣም ተቸግረናል። በሽታ የሚቻል የሰው አፍ የሚቻል ኑሮ የሚቻል ስንመጣ ደግሞ ስቃይ እያገላመጡን በስድስት ወር እየተቀጠረ በአስር ወር እየተቀጠረ ውሃ በሀቅሙ ስንሰቃይ ይሄ ደም ማለት ግም ነው። ግም ጋር ከሆነ የምንኖረው ማለት ነው። ግን እሱን አናገኝም። ውሃ ትልቁ ነው በሀቅሙ ሌላ ይቅርና በዚህ ላይ መኝታ አናገኝም። በረንዳ ላይ ነው የምናድረው። ከሀገራችን ስንመጣ ደግሞ እየለመን እኮ ነው ትራንስፖርት መኪና ራሱ በሽተኛ ነን ካሉ አይጭንንም። እኛ በሽታ ጭነን አንዴት በሽተኞች እያል በለመና ገንዘብ ለምነን እነሱ ራሱ ተሳፍሮ አሳፍሮ ወደዚህ ያመጡናል።
ማን ነው ልጆችዎትን የሚጠብቅሎት እዛ?
የኔ እህት ናት። የኔ ታናሽ እህት አለች። እሷን ለምኜ እሷ ጋር ትቻት መጣሁ።
ባለቤቶት የሉ?
ባልም የለኝም፣ መሬትም የለኝም፣ ምንም የለኝም። እኔ እዚያ ሀገር ብቻ ነው አለኝ። እንጀራ እየጋገርኩ ጠላ እየጠመኩ በጉልበቴ ነው የምኖረው። እኔ ቸርችሬ ነው፣ ቸርቻሪ ነው፣ ለማኝ ነው። ከዚያ ላይ የሄታ ምነት ልጆችን በሚየሜዳ አረድቼ የመጣሁ።
የካንሰር ስፔሻሊስቱ ዶክተር ወንድማገኝ ጥግነህ በጥቁር አንበሳ ሆስፒታል ረዳት ፕሮፌሰር ናቸው። የሁለቱን እናቶች ችግር እንደሚረዱ ይናገራሉ። ሕክምናውን ከመስጠት በተጨማሪ በየቀኑ የሚሰሙት ማህበራዊ ችግሮች የሕክምና ባለሙያዎቹን ጭምር ከፍተኛ ጭንቀትና ጉዳት ውስጥ እንደሚከታቸውም ይገልጻሉ።
የሕክምና ባለሙያዎች ከሚገባ በላይ በጣም ትራውማታይዝ ሜንታሊ በጣም ከሚገባ በላይ ማከም ብቻ አይደለም እንደተባለው የበሽተኞቹን ራሱ አንድ ትልቁ ነገር በሽተኛ መሆኑ ጎጂ መሆኑን ራሱ ማያውቁ ህብረተሰቦች አሉ። ግንዛቤያችን ከሚገባ በላይ አነስተኛ ነው። እዛ ላይ እንደገና በሽተኛው ወረፋው ደርሶት እንኳን ወይም ደግሞ ለምርመራ መጥቶ እንኳን የሚቆይበት ቦታ እንኳን የለውም። በሽተኛው ይጠብቅበት ማለት ነው። ህክምናው የጨረሰ ህክምና አብዛኛው ጊዜ በተመላላሽ ህክምና ነው የምንሰጣቸው። ያንን ሁሉ ለመከታተል የተወሰኑ ድርጅቶች አሉ፣ የግለሰብ ድርጅቶች የሀገር በቀል የሆነው ትኖች አንድ ሁለተኛ፣ ሌላ ደግሞ የካንሰር ማህበር በሽተኞች ቪክቲሞቹ አሶሲሽን አለ። የተወሰኑ ድሀ ነው ሌላ ምንት የላቸው የሚጠራርቅን ወስዶ ያሳድረው አብልተው አጥጥሰው ያመጣቸዋል፣ ለጨረሰ ህክምና ቀርባሉ። ግን ያ በቂ አይደለም። ከሚቀጥበ ለበሽተኛ ለምርመራ ለህክምና እንገላታል። የእኛ ሪስፖንሲቢሊቲ አከም ነው። ያንን ነገር ለማድረግ ግን በጣም ከባድ ነገር ነው፣ ትልቅ ፈተና ነው። ህክምና ባለሙያዎችም ከሚገባ በላይ ትራውማታይዝድ ናቸው። ሜንታሊ ከሚገባ በላይ
በጭንቀት ውስጥ ነው ተወጥረው የሚሰሩት።
የጨረሩ ብቻ ሳይሆን እንደገና ተጨማሪ የኬሞቴራፒ የሚባል በደም ስር የምንሰጠው የካንሰር መድኃኒቶች አሉ። እነሱም ኮንቲኒቲ የላቸውም። አንዳንድ ይኖራሉ፣ አንዳንድ አይኖሩም። የለም ብሎ ለማለት በጣም ከባድ ነው። በመንግስት ቤት የሌሉ በፕራይቬቶች ኖሩና ግን ገንዘቡ ያው ኬሞቴራፒ ውጭ ማንኛው ሀገር እንደሚታወቀው በጣም ኤክስፔንሲቭ ነው። በጣም ከሚገባ በላይ ያን ቶለሬት እንትን መግዛት ስለማይችሉ መድኃኒቱን ሳይወስዱ ሳያቋርጠው ጥለው የሚሄዱ በጣም በርካታዎች ናቸው።
በጥቁር አንበሳ ሆስፒታል የሚገኘው የካንሰር ሕክምና ማዕከል ብቸኛው እንደሆነ ዶክተር ወንድማገኝ ይናገራሉ። የጨረር ሕክምናው የሚሰጠው በዚህ ማዕከል ብቻ ነው። ረጅም ጊዜ ተራ በሚጠበቅበት ወቅትም የበሽታው ደረጃ ከፍ የሚልበት መንገድ ሰፊ ነው ብለዋል።
አሁን በሽተኛው አርሊ መጥቶ ምክንያቱም መጠበቅ ስላለበት ከአንዱ ደረጃ ወደ ሁለተኛ ደረጃ ወደ ሶስተኛ ደረጃ የማደግ ነገር አለ። ሲጠብቁም የሚሞቱ በሽተኞች በጣም በርካቶች ናቸው። ግን እኛ ባለው ሪሶርስ በመከቱ ብቻ ነው። በኦንሊ ሴንተር ነው ሁለት መሳሪያዎች ነው ያሉት። ኮባልት የሚባሉ የጨረማ ምንጭ መሳሪያዎች ነው የምንጠቀመው። ከነዛ ውስጥ አብዛኛው ጊዜ አንዱ ብቻ ነው የሚሰራው። ለዛ ነው ከሚገባው በላይ ረዥም ወረፋና እንግልት ነገር የሚደርሰው። ይህንንም ያው መንግስት በተቻለው መጠን ሪፒትሊ ኦልሞስት 10 ዓመት 12 ዓመት ይሆነዋል የሆነ ኤክስፓንሽን ፕሮግራም አለው። 5 ሴንተሮች በኢትዮጵያ ውስጥ ሳፋል ተብሎ ከተጀመረ ቆይቷል። እስካሁን ድረስ ኮንስትራክሽን ላይ ናቸው እንጂ ሌላ ቦታ የተጀመረ ሕክምና ነገር የለም።
ዶክተር ወንድማገኝ የተለያዩ ጥናቶችን ጠቅሰው እንደሚናገሩት በአሁኑ ሰዓት የማህፀን ጫፍና የጡት ካንሰር ታካሚዎች ቁጥር እየጨመረ ነው። ቢያንስ የተጀመሩት ዩኒቨርሲቲዎች ሕክምና ማዕከላት ቢጠናቀቁ ችግሩ መቀነስ ይቻላል ይላሉ። በተጨማሪም ያለውን ከፍተኛ የባለሙያ እጥረት ማሳደግ አብሮ ሊታይ የሚገባው ጉዳይ እንደሆነም ይናገራሉ። የጤና ጥበቃ ሚኒስቴር ሚኒስትሩ ዶክተር አሚር አማን የካንሰር ህክምና ማስፋፊያ ማዕከላቱ ግንባታ ለ12 ዓመታት ዘገየ መባሉን ባይቀበሉም ለ5 ዓመት መሆኑን ግን ያረጋግጣሉ።
ጥቁር አንበሳ ማስፋፊያ ጨምሮ 5 ቦታዎች ላይ አይደር፣ መቀሌ ላይ፣ ጎንደር፣ ጅማ፣ ሐዋሳ እና ሐረር እነዚህ ላይ 5 ተጨማሪና የጥቁር አንበሳ ማስፋፊያ ከጀመር ወደ 4 ዓመት ነው። ጤና ጥበቃ ሚኒስቴር አሳይመንት ወስዶ ዩኒቨርሲቲ እነዚህ በሙሉ የጠቀስኳቸው የዩኒቨርሲቲ ሆስፒታሎች ስለሆኑ ከዩኒቨርሲቲ ሆስፒታሎች ጋር ተነጋግረን ግንባታውን ለዩኒቨርሲቲ ሆስፒታሎች እንዲሰሩ ማሽኑ በጣም ኤክስፔንሲቭ ማሽን ነው። 2-3 ሚሊዮን ዶላር የሚሸጥ ማሽን ነው። አስመጠም፣ አስገጠም እና ሌሎች የተያያዥ ነገሮችን ደግሞ ጤና ጥበቃ ሚኒስቴር እንዲሰራ ተነጋግረን ግንባታው ነው። 6 ማሽኖች 3 ማሽኖች ሀገር ውስጥ ገብተዋል። 3ቱን መግባት እየቻሉ ህንፃው ስላላለቀ ነው እንዲቆዩ ያደረግናቸው። በአሁኑ ሰዓት እንግዲህ ግንባታ እንደሚመለከት የመቀሌ ላይ ያለው የአይደር ሆስፒታል እየተሰራ ያለው 60% ፊዚካል አፈጻጸም ላይ ነው ያለው። በሶስት ወር ውስጥ ያልቃል ተብሎ ነው እንግዲህ አሁን ከፕሮጀክሽን የተሰጠን ከዩኒቨርሲቲ። የጎንደሩ 95% ተጠናቋል፣ 1 ወር ነው የተሰጠን። የጅማው 100% ተጠናቆ አንዳንድ የኢንስታሌሽን እና የመሳሰሉ ስራዎች ነው የሚቀሩት፣ እሱ እየተሰራ ነው። የሐዋሳው 95% ተጠናቋል፣ እሱም በአንድ ወር ውስጥ ነው። የጥቁር አንበሳው ልክ እንደጅማው መስፋፊያው 100% ተጠናቆ የኢንስታሌሽን ነው እየጠበቀ ያለው። የሀረርም ተመሳሳይ። ስለዚህ በሐረር በጥቁር አንበሳና በጅማ ያለውን ማሽኑን ተከላ እየጀመርን ነው። ከማሽኑ ተከላ በኋላ የኮሚሽን ስራ የመሳሰሉትን ጊዜ ቶሎ ወደ ስራ ይገባል እናስባለን። የሐዋሳውና የጎንደሩ 1 ወር፣ የአይደር ደግሞ 3 ወር ነው ግንባታውን እየጠበቅን ያለን። ስለዚህ ግንባታው በጣም ዘግቷል። የማሽን ጊዜ በእኛ የተፈጸመው በፍጥነት ተጠናቆ ለማገር ስ ቆይቷል። ማሽኑ የሶስቱ ቀደም እንዳልኩት ወደኋላ ቀርቶ እንዲገባ እያደረግን ነው።
ዶክተር አሚር እንደሚሉት በሚኒስቴር መስሪያ ቤቱ በኩል ማሽኖቹ ተገዝተው ግንባታዎቹን በመጠባበቅ ላይ ናቸው። የሶስቱ ከ1-3 ወራት ባለ ጊዜም ይጠናቀቃል ብለዋል። የካንሰር ታማሚዎቹ ወይዘሮ ነጻነትና ወይዘሮ ባትሪ በበኩላቸው እነርሱ ያሳለፉትን ስቃይ ሌሎች ታማሚዎች እንዳያሳልፉ ተማጽነዋል። አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ቅንብራችን ልለፍ። የኢህአዴግ ወጣቶች ሊግ ሰሞኑን በአዋሳ ከተማ ያካሄደውን 4ኛ ጉባኤውን ከትላንት በስቲያ አጠናቋል። በምን ሁኔታ አበቃ? አዳዲስ አመራሮችን በመምረጥ ጭምር የተፈጸመው ጉባኤ ያሳለፋቸው ውሳኔዎችስ ምን ይኖሩ ይሆን? ምክትል ሊቀመንበሩን አቶ አክሊሉ ታደሰን ሰለሞን ክፍሌ አነጋግሯቸዋል።
አቶ አክሊሉ ታደሰ፣ የኢህአዴግ ወጣቶች ሊግ ሰሞኑን በሐዋሳ ያካሄደውን 4ኛ ድርጅታዊ ጉባኤ ትናንት አጠናቋል። በምን ሁኔታ በቃ? በጉባኤው ፍጻሜ ሲያሳለፈው ውሳኔ ይኖር ይሆን?
በባለፉት 3-4 ቀናት አካባቢ ሲደረግ የነበረው የኢህአዴግ ወጣቶች ሊግ ትላንት ማምሻውን አጠናቀናል። የኢህአዴግ ወጣቶች ሊግ በአዋሳ ከመካሄዱ በፊት ሁሉም የእህት ወጣቶች ሊግ ማለትም የኦህዴድ፣ የብአዴን፣ የህወሀትና የደኢዴን ወጣቶች ሊግ የየራሳቸውን ጉባኤ ያጠናቀው ነው ወደ ጋራ የግንባራቸው ጉባኤ የመጡት። በዚህ መሰረት በርካታ በብዙ ጉዳዮች ላይ ውይይት የተደረገበት መድረክ ነው የነበረው። ከዚህ ቀደም ከነበረን ጉባኤዎች በጣም በተለየ መንገድ ኢሹዎች ላይ መነጋገር የቻለ ጉባኤ ሆኖ ነው የተጠናቀቀው።
ከውሳኔዎቹ ጥቂቶቹን ሊገልጹልኝ ይችላሉ?
ዋና ዋናዎቹን ለመጥቀስ ያክል በመጀመሪያ ደረጃ በኢትዮጵያ ውስጥ አሁን መንግስትን የሚመራው ድርጅት የሁሉንም ህብረተሰቦች ተጠቃሚነት ለማረጋገጥ የኢኮኖሚ ተጠቃሚነት ለማረጋገጥ የተለያዩ ስራዎች እየተሰራ ነው። ከዚህ መካከል አንዱ የወጣቱ የህብረተሰብ ክፍል ነው። በመሆኑም የሀገራችን ወጣቶች የኢኮኖሚክ ኢምፓወርመንት ጉዳይ በኢኮኖሚ ተጠቃሚ ለማድረግ የሚሰሩ ስራዎችን በዝርዝር ገምግመዋል። በዚህ ላይ ከተወያየ በኋላ የኢኮኖሚ ተጠቃሚነት ስራዎች በተለያየ መንገድ ያሉ ጅምር ስራዎች መልካም እንደሆኑ ተወስዶ፣ ግን በርካታ ቀሪ ጉዳዮች እንዳሉ በየክልሉ በብዙ ሺዎች የሚቆጠሩ ወጣቶች በመቶ ሺዎች የሚቆጠሩ በአንዳንድ መንገድ ያሉ ስራ አጥ ወጣቶች እንዳሉ፣ በስራ ወጣቶችን ወደ ስራ ለማስገባት በተቀረጹ ፓኬጆችም ወደ ስራ የገቡ ወጣቶች አንደኛ ወደ ስራ ከገቡ በኋላ የውጤታማነት ችግር እንደሚገጥማቸው፣ ካመረቱም በኋላ በተለያዩ መስኮች ተሰማርተው የተለያዩ ምርቶችን ካመረቱም በኋላ ገበያ የማግኘት ችግር እንደሚገጥማቸው፣ በመንግስት በኩል የሚደረገው የብድር አቅርቦትን ጨምሮ ከመሸጫ ከማምረቻ ቦታዎች ጋር በተያያዘ በፓኬጅ ውስጥ የተቀመጡ የመንግስት ድጋፍ በተገቢ ከመቅረብ አንጻር ውስንነቶች፣ ጉድለቶች እንዳሉ፣ ስለዚህ እነኚህ ጉዳዮች መስተካከል በሚኖርባቸው ዙሪያዎች ላይ ውሳኔዎች አሳልፈዋል።
አቶ አክሊሉ፣ በተለይ ወቅታዊ የሀገር ውስጥ ችግሮችን ለመፍታት የተያዘውን ጥረት ሊጉ እንዴት ነው የሚያየው? የእናንተስ አስተዋጽኦ ምን ይሆናል?
አሁን በሀገራችን ውስጥ ያው እንደሚታወቀው ሀገራችን በሪፎርም ውስጥ ነው የምትገኘው። መሪው ድርጅታችን በባለፉት 3 አስርት ዓመታት አካባቢ በሚጠጉ ጊዜያቶች ውስጥ ብዙ የሰራቸው ጥሩ ስራዎች አሉ። በዛው ልክ ደግሞ ጉድለቶችም ጭምር አሉ። ስለዚህ እነኝን ጉድለቶች ለማስተካከል ጥረት እየተደረገ ነው። አሁን በሀገራችን ውስጥ አሉ የምንላቸው ችግሮች ማለት እነኝህ ጉድለቶች ማለት ነው። የፍትሀዊ ሀብት ክፍፍል፣ ፍትሀዊ ሀብት ስርጭት፣ የዴሞክራሲ አያያዝ፣ የሰብአዊ መብት ጥሰቶች እነኚህ ችግሮች ናቸው። እነኚህ ደግሞ አሁን በለውጥ ውስጥ አንዱ ቁልፍ አጀንዳ ተኮኖ እየተካሄደበት ዜጎች በሁሉም አካባቢ የራስነት ስሜት፣ የዜግነት ስሜት ተሰምቷቸው የመኖር እነኚህ ችግሮች ናቸው። የመልካም አስተዳደር ችግሮች፣ ቢሮክራሲው አካባቢ ያለ የማስፈጸም የተገልጋዩ ህብረተሰብ የማርካት ችግሮች ናቸው። ስለዚህ ሪፎርሙ አሁን የተጀመረው በክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ የተጀመሩ ስራዎች እነኝን ችግሮች ለመፍታት ነው የተጀመረው። ስለዚህ እኛ ወጣቶች ትልቅ ሚና አለን ብለናል። ለውጡም እንዲመጣ ብዙ አስተዋጽኦ ማድረግ ተችሏል። አሁንም ለውጡ በሁለት እግሩ ሊቆም የሚችለው በሀገር ውስጥ ያሉ እነኝን ችግሮች ሲቀረፉ ነው። ስለዚህ እነኝን ችግሮች ለመቅረፍ ደግሞ ወጣቶች ግንባር ቀደም መሆን አለባቸው። የተንሳፈፈ መንግስት ብቻውን ምንም ሊያደርግ አይችልም። ከህብረተሰብ ጋር ተባብሮ ነው የሚሰራቸውን ስራዎች ሊሰራ የሚችለው። በየአካባቢው ደግሞ ወጣቶች ትልቅ ኃይል ናቸው። ምን ብለን ነው የተወያየ ነው ሲሆን የክቡር ጠቅላይ ሚኒስትራችን በተለያየ መንገድ እንደምታስታውሰው ወጣትነት እሳት ነው ብለዋል። ስለዚህ ወጣትነት እሳት ነው ብለን ካልን ዘረኝነትን የማይበል እሳትነት ካለ ዋጋ የለውም። ስራ አጥነትን መቅረፍ የሚችል ድህነትን መብላት የሚችል እሳትነት፣ ሌሎች መልካም አስተዳደር ችግሮችን መቅረፍ የሚችል እንዲሁም በሰብአዊ መብት አያያዝና በተለያዩ ጉዳዮች የተጀመሩ ስራዎችን መደገፍ ካልቻለ የእኛ እሳትነት ዋጋ የለውም።
አቶ አክሊሉ ታደሰ፣ የኢህአዴግ ወጣቶች ሊግ ምክትል ሊቀመንበር፣ ለትብብሮ በጣም አመሰግናለሁ።
እኔም አመሰግናለሁ።
አድማጮች እንግዲህ የዛሬው ጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸው ጽዮን ግርማ ነበርኩ። ዝግጅታችንን ያቀናበረልን ሞክቢል ያቤሮ ነበረ። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት፣ ደህና ደሩ።
Inshallah, 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 oh, Inshallah, oh, Inshallah, oh, Inshallah.
ልጅ ሰጠዋታ
Kun Radio Sagale Americati.